Gambino. B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
እንደምን አመሻችሁ። በዛሬው የጋቢና ጉዞ ከዩናይትድ ስቴትስ ወደ አዲስ አበባና ናይጄሪያ አብረን እንጓዛለን። በናይጄሪያ የቦኮ ሐራም አማጽያን አፍነው ከወሰዷቸው 82 የቺክፖክ ልጃገረዶች የተወሰኑትን ለቀቀ። 113 ይቀራሉ።
The failure, state failure created a situation where those girls were abducted.
ልጆቹን ከትምህርት ቤታቸው እስከ መጠለፍ ያደረሳቸው የመንግስቱ ደካማነት ነው።
በዚህ በዩናይትድ ስቴትስ ደግሞ የቀድሞው ፕሬዚዳንት ባራክ ኦባማ የህዝብ ተወካዮች ምክር ቤት አባላት ከፓርቲያቸው አቋም ጋር ቢጣረስም እውነቱን መርምረው ሀቅ እንደሚናገሩ ትልቅ እምነቴ ነው ብለዋል።
I hope the current members of Congress recall that it actually doesn't take a lot of courage to
ኃይል ያላቸው በምቾት የሚኖሩና ተጽዕኖ ማሳደር የሚችሉ የወቅቱ የምክር ቤት አባላት ለችግር ለተጋለጡ፣ ለታመሙ፣ ደካሞች ለሆኑ ይቆማሉ የሚል ተስፋ አለኝ።
ለታላቅ የመሪነት ብቃት የሚሰጠውን የጆን ኤፍ ኬኔዲን ሽልማት በትላንትናው ዕለት በተቀበሉበት ወቅት ሚስተር ኦባማ የተናገሩትን ያሰማናችሁ፣ ዝርዝሩን ይዘናል።
ወደ ኢትዮጵያ ስንሸጋገር ደግሞ ልዩ ምትሃታዊ ጥበብ ያላቸው ሴት ልጆች እናሳፍራለን። የጥበብ ልጆች
most of the issues we're raising are not well discussed in the community.
በፊልሙ የምናነሳቸው ጭብጦች በቤት ውስጥና በትምህርት ቤቶች በቂ ውይይት የማይደረግባቸው የማህበረሰብ ጉዳዮችን ነው።
በትግራይ ክልል በእስር ቤት መሞቱን ለቤተሰቡ የተረዳን ወጣት ታሪክና የሀገሪቱን የእስር ቤት ይዞታ የሚገመግም ዘገባም አካተናል።
ገበሉ ይሰርቷል፣ ልጅሽ ይሰርቷል ይባል ልደርስበትስ መቻ ያለቅሰ የለበት።
ሁሉንም ከጋቢና ጉዞ ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ፣ አጠር ያሉ ዜናዎችን ይዘንላችሁ መጥተናል። በፈረንሳይ በትላንትናው ዕለት በተካሄደው የፕሬዝዳንታዊ ምርጫ ኢማኑኤል ማክሮ አሸንፈዋል። መጤ ጠልና ወጋ አጥባቂ የሆኑት ማሪን ለፔን በ65% ለ34.5% ያሸነፉት ተመራጭ ፕሬዝዳንት ማክሮ የፖለቲካ አመለካከታቸው ከግራም ከቀኝም ያልወገነ የመሃል ሰፋሪ ነው። 39 ዓመቱ የቀድሞ የምጣኔ ሀብት ሚኒስትርና የባንክ ሰራተኛ በፈረንሳይ ታሪክ ወጣቱ መሪ ሆነዋል። የምረጡኝ ዘመቻቸው በገለልተኛ የፖሊሲ አማራጮች ላይ ያተኮረ ነበር። በለዘብተኛ ግራ ዘመምና ወጋ አጥባቂዎች ፖለቲካ ያልተከፋፈለችውን ሀገር አመዛዝኜ እመራለሁ ሲሉ ህዝባቸው እንዲመርጣቸው ያደረጉት ዘመቻ ተሳክቶላቸዋል።
Dear fellow citizens, a new page of our long history is turning tonight.
የተወደዳችሁ የሀገሬ ሰዎች፣ ዛሬ ምሽት ለረጅም ዘመናት የጸናው የሀገራችን ታሪክ አዲስ ምዕራፍ ላይ ይገኛል። የተስፋና የታደሰ መተማመን ለማስፈን እሰራለሁ። ከነገ ዕለት ጀምሮ በትጋት የምንሰራው አዳዲስ ነገሮችና አሰራሮችን ለስኬት ለማብቃት ነው። የፖለቲካ መሪዎችን ኃላፊነት የሚሰማቸው ብዝሃ አስተሳሰብ ከዲሞክራሲ መርሆች ጋር የምናስማማበት ዘመን ይሆንልናል። ስልጣን ከጨበጥኩበት ጊዜ አንስቶ ትኩረቴ በዚህ ይሆናል።
ወደሚቀጥለው ዜና ስናልፍ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ትላንት እሁድ ባሰሙት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲዎቻቸው አቋም ጋር ቢጣረስ እንኳን እውነታውን ለመመርመርና ስለ ሀቅ መቆም ምርጫቸው ይሆናል የሚል ታላቅ ተስፋ አለኝ ሲሉ ተናገሩ። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዝዳንት ትላንት ይህን አስተያየት የሰጡት ፖስተን ከተማ የጆን ኤፍ ኬኔዲን ተቋም የቁርጠኝነት ምሳሌ በሚል ርዕስ የሚጠራውን ሽልማት በተቀበሉበት ወቅት ነው። የኦባማ አስተያየት የተሰማው የዩናይትድ ስቴትስ ምክር ቤት ከክንዋኔዎቻቸው በአይነተኝነቱ ተለይቶ የሚታወቀውን የዩናይትድ ስቴትስ የጤና ፕሮግራም የሚተካ አዲስ ፖሊሲ ባጸደቀ ጥቂት ቀናት በኋላ ነው። ኦባማ ያን በእርሳቸው የሚተዳደር ዘመን የጸደቀና በስማቸው የሚጠራ የጤና ፖሊሲ ለመሻርና ለመተካት ግፊት በማድረግ ላይ የሚገኙትን ተተኪያቸውን ዶናልድ ትራምፕን በስም ከመጥራትም ሆነ ወደ እርሳቸው ከማመልከት ተቆጥበዋል።
በሰመጨረሻም በጦርነት በተበታተከው የምስራቃዊ አፍጋን ግዛት 34 ጽንፈኛው የእስላማዊ ቡድን አይሲል ወታደሮች በአየር ድብደባ መገደላቸውንና ቡድኑ ለፕሮፓጋንዳ የሚጠቀምባቸውን መልእክቶች የሚያሰራጭ የሬዲዮ ጣቢያ ማውደሙን የአፍጋን ባለስልጣናት ገለጹ። ዜናዎቹ እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በቅድሚያ ወደ ምዕራብ አፍሪካ እንጓዝ። የናይጄሪያው ጽንፈኛ ቡድን ቦኮ ሃራም ከሶስት ዓመታት በፊት በሰሜን ምስራቋ ችቦክ ከተማ ከአዳሪ ትምህርት ቤት ጠልፎ ከወሰዳቸው ልጃገረዶች መካከል 82ቱን ለቋል። መለቀቃቸው የናይጄሪያ መንግስት ልጃገረዶቹን እንዲያስለቅቅ ግፊት ሲያደርግ ለነበረው የማህበራዊ ሚዲያ ዘመቻ ድል ተደርጎ ታይቷል። ለችቦክ ልጃገረዶች መለቀቅ ማህበራዊ መገናኛ ብዙሃን የሚጫወተው ሚና በተመለከተ ቺካ ኦዱዋ ያጠናቀረችውን ዘገባ ቆንጅታ ይዛለች።
ኩዋና ሲሞን፣ ፊቢ ሃሩና፣ ኤስተር ኦስማን፣ ሳራቱ አዩዋ ቦኮ ሃራም ከለቀቃቸው ልጃገረዶች መካከል ጥቂቶቹ ናቸው። መንግስት ያሰራቸውን የቦኮ ሃራም አባላት እንዲለቅለት ተደራድሮ እንደለቀቃቸው ከፕሬዝደንቱ ጽህፈት ቤት የወጣው መግለጫ ያመለክታል። በዚህም መሰረት 82 የቺቦክ ልጃገረዶች ሊለቀቁ ችለዋል። የቺቦክ ልጃገረዶች 3 አመት ሙሉ በቦኮ ሃራም እጅ ማቀዋል። ብዙዎች ታዲያ ከተያዙበት ጊዜ አንስተው የናይጄሪያ መንግስት እንዲያስለቅቃቸው በማህበራዊ መገናኛ አማካይነት ግፊት ሲያደርጉ ቆይተዋል።
ልጆቹን ከትምህርት ቤታቸው እስከ መጠለፍ ያደረሳቸው የመንግስቱ ደካማነት ነው።
ይህንን የሚሉት ኢማን ሼሁ በዋና ከተማዋ በአቡጃ ልጆቻችንን አምጡ Bring back our girls በሚል ስም ተደራጅተው የቺቦኮቹ ልጃገረዶች የሀገሪቱ መንግስት እንዲያስለቅቅ ግፊት ሲያደርጉ የቆዩት የማህበራዊ መገናኛ ዘመቻ ስብስብ አባል ናቸው። ቡድኑ ያካሄደው እንቅስቃሴ በቅርብ አመታት የናይጄሪያ ታሪክ ውስጥ በውጤታማነቱ ወደር እንደሌለው ይነገርለታል። የስብስቡ አባላት 3ቱንም አመታት አቡጃና ሌጎስ ውስጥ በየጎዳናው ሰሌዳዎችን አንግበው ሰልፍ በማድረግ ልጃገረዶቹን አስለቅቁልን ብለው ዘመቻ ሲያካሂዱ ቆይተዋል። ታዲያ ከሁሉም የጎላው ውትወታ የቡድኑ የማህበራዊ መገናኛ ዘመቻ ነው። ኢማና ሼሁ እንደሌሎቹ አባላት በትዊተር፣ በዋትስአፕ እና በፌስቡክ አማካይነት ዘመቻውን ሲያካሂድ ቆይቷል። Bring back our girls ልጆቻችንን አስለቅቃችሁ አምጡልን የዋትስአፕ ስብስብ ከ100 በላይ አባላት አሉት። ጋዜጠኞች፣ የህዝብ ተመራጭ ባለስልጣናትና ጉዳያችን ነው ያሉ ዜጎች ይሳተፉበታል። በሺዎች የተቆጠሩ ተከታዮቻቸውም በትዊተር አማካይነት መረጃዎችን ያገኙበታል። ባለፈው ወር በርካታ የቺቦክ ልጃገረዶች ወላጆች የክፍለ ሀገሩ ምክር ቤት ህንጻ እንዳይገቡ በፖሊሶች ሲከለከሉ ይኸው ስብስብ ነበር ሁኔታውን የሚያሳይ ፎቶ በማህበራዊ መገናኛዎቹ ላይ ያወጣው። ስብስቡ ልጆቻችንን አሁኑኑ በህይወት አምጡልን፣ የምንታገለው ለናይጄሪያ ህልውና ነው በሚሉትና በመሳሰሉት መፈክሮቹ ይታወቃል።
When we first started saying it in our slogan,
መጀመሪያ ላይ መፈክራችን ስናደርገው ብዙም በዚያ መልክ አስበንበት ባይሆንም አሁን እንደምናየው ግን ለቺቦክ ልጃገረዶች ነጻነት የምናደርገው ትግል በርግጥም ለናይጄሪያ ህልውና የሚደረግ ትግል ሆኗል። በዚህ እንቅስቃሴ ውስጥ ላለነው ደግሞ ትግላችን እንዲቀጥል መሰረት ሆኖናል።
የናይጄሪያ ባለስልጣናትም የዚህን ስብስብ የማህበራዊ መገናኛ ዘመቻ በተደጋጋሚ ይጠቅሱታል። ለምሳሌ አንደኛው አባል ኦቢ ኢዚኩዌሲሊ በትዊተር የሚያስተላልፉት መልእክት ሌሎች ብዙ ሺህ ጊዜ ደግመው ያሰራጩታል። የናይጄሪያ ፕሬዝዳንት ሙሐማዱ ቡሃሪ 82 ልጃገረዶች ማስለቀቅ በመቻላቸው Bring Back Our Girls ስብስብ ባወጣው መግለጫ አመስግኗቸዋል። ሆኖም አሁንም ያሉበት ያልታወቀው የተቀሩት 113ቱ የቺቦክ ልጃገረዶች እንዲለቀቁ የስብስብ ፈጥኖ ነው ዘመቻውን የተያያዘው። 113ቱ ልጃገረዶች የት እንዳሉም ሆነ በህይወት ይኖሩ እንደሆን የሚታወቅ ነገር የለም። የናይጄሪያው ፕሬዝዳንት ቡሃሪ ልጃገረዶቹን ፈልገን ከቤተሰቦቻቸው እንቀላቅላለን ብለው ቃል ገብተዋል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ትላንት እሁድ ባደረጉት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲያቸው አቋም ጋር ቢጣረስም እውነቱን መርምረው ሀቅ እንደሚናገሩ ጥልቅ ምኞቴ ነው ብለዋል። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዝዳንት ትላንት ይህንን አስተያየት የሰጡት ቦስተን ከተማ ውስጥ የጆን ኤፍ ኬኔዲን የመሪነት ጽናት ሽልማት በተቀበሉበት ወቅት ነው። ሪቻርድ ግሪን ዜናውን አድርሶናል። ሄኖክ ሰማስኬር ያቀርበዋል።
ፕሬዚዳንት ኦባማ ሽልማቱን የተቀበሉት የተወካዮች ምክር ቤት አባላት እርሳቸው በሕግ እንዲጸድቅ ያስቻሉትን አፎርደብል ኬር አክት የጤና ዋስትና የሚተካ ረቂቅ ባጸደቁ ማግስት ነው። እንደ አውሮፓውያን ዘመን አቆጣጠር በ2010 ዓመተ ምህረት ያ ሕግ እንዲጸድቅ ድምጻቸውን የሰጡ የዴሞክራቲክ ፓርቲ የምክር ቤት አባላት በጀግንነት አወድሰዋል። የቀድሞው ፕሬዚዳንት በከፍተኛ የሪፐብሊካን ፓርቲ አባላት ተቃውሞ የምክር ቤት መቀመጫቸውን ቢያጡም ለህዝብ ጥቅም የቆሙ ናቸው ብለዋል ፕሬዚዳንት ባራክ ኦባማ።
I hope that current members of Congress recall that it actually doesn't take a lot of courage to aid those who
ኃይል ያላቸው በሚችሉት የሚኖሩና ተጽዕኖ ማሳደር የሚችሉ የወቅቱ የምክር ቤት አባላት ለችግር ለተጋለጡ ለታመሙ ለካሞች ለሆኑ ይቆማሉ የሚል ተስፋ አለኝ።
የቀድሞው ፕሬዚዳንት ባራክ ኦባማ ስለ ብሔራዊ የጤና ዋስትና ህግ የሚደረገው ክርክር አላበቃም ከመላት በስተቀር የተኳቸውና አፎርደብል ኬር ወይም ኦባማ ኬር የተባለው የጤና ዋስትና ህግ እንዲሰረዝ በሌላ እንዲተካ የሚገፉትን ፕሬዝዳንት ዶናልድ ትራምፕን በስም አልጠቀሱም። ጆን ኤፍ ኬኔዲ ፕሮፋይሊንግ ካሬጅ ማለትም የጽናት ተምሳሌት ሽልማት 35ኛው የአሜሪካ ፕሬዝዳንት ኬኔዲ ተወዳጅ ባይሆንም መርህ ላይ የተመረኮዘ እርምጃ በመውሰድ ስልጣናቸውን ለማጣት ዝግጁ ስለነበሩ 8 ሴናተሮች በጻፉት ታሪክ የተሰየመ ነው። ካሁን ቀደም ሽልማቱን ካገኙት መካከል 2 የዩናይትድ ስቴትስ ፕሬዝዳንቶች ጆርጅ ኤች ደብሊው ቡሽ እና ጀራርድ ፎርድ እንደዚሁም የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እና የቀድሞ የዩክሬን ፕሬዝዳንት ቪክቶር ዩሸንኮ ይገኙበታል።
Yeah, I
እናመሰግናለን። ዲጂ እንደሆነ ታውቃለህ ስታወራ ፌስቡክ ላይ ኮሜንቶች ሲጠፉ ላይክ የሚያደርግ ሰው ሲጠፋ ባካችሁ ይሄን እንዲበላኝ ትንሽ እንዳይሮበኝ ባካችሁ አደራ ላይክ አድርጉ ሼር አድርጉ ፌስቡክ ላይ በተለይ ሃናን ቆንጆ የጠፋች ጊዜ በቃ ጭፍ ነው የሚለው ሃናን
ቆንጆ እንደምናመሰግናለን እንደምናመሻችሁ እሺ ወልክ እንኳን ደህና መጣህ ያለችህ ነው ይላል
በጣም አመሰግናለሁ ሃናን አሁን ወደ ተከታዩ ዘገባችን
እናልፋለን በወልቃይት ጸገዴ ለወራት የዘለቁ ህዝባዊ ተቃውሞችን ተከትሎ በቁጥጥር ስር የሚውሉ እና የደረሱበት የማይታወቅ ሰዎች መበራከታቸውን በሰሜን ምዕራባዊ ግዛት የባህልና ማንነት ጥያቄ አንስተው ይቀሳቀሱ የነበሩ የማህበረሰብ ለውጥ አቀንቃኞች ይገልጻሉ። ዘነበ ጫቅሌ ዮሐንስ የተባለ የሁለት ልጆች አባትና የ32 ዓመት ወጣት ዳንሻ ከብት ገበያ ውስጥ ከብት በመነገድ ላይ ያለ መጋቢት 23 ቀን 2009 ዓመተ ምህረት በፖሊሶች ተይዞ ከተወሰደ ከሁለት ሳምንታት በኋላ በእስር ቤት መሞቱን ቤተሰቡና በቅርብ የሚያውቁት ለአሜሪካ ድምጽ ሬዲዮ ገልጸዋል። ሟች ለፋሲካ በዓል ለቤተሰቡ ደውሎ የቀረበበትን ክስ በፍርድ ቤት እንደሚሟገት ተናግሮ እንደነበር ወላጅናቱ ተናግረዋል።
እንዴት ሞተ? ቤተሰቦቹ የተሰጣቸው ምክንያት ለማመን የሚያስቸግር እንደሆነ ገልጸው አስክሬኑ ተመርምሮ ውጤቱ ግን እንዳልሰሙ ተናግረዋል። በወልቃይት ጸገዴ የማንነት ጥያቄ ላይ የተሳተፉ ከመሪዎቹ ጨምሮ በእስር ላይ መሆናቸውና ደብዛቸው የሚጠፋና ድንገት የሚሞቱ አሉ ሲሉ የእንቅስቃሴው አደራጆች ገልጸውልናል። የጸገዴ ወረዳና የሽሬ ፖሊስ እንዲህ የሚባል እስረኛ ጥቅስከኛ ጋር አልነበረም። የኛ እስር ቤቶች የእስረኛ ዲሞክራሲያዊ መብት የሚከበርባቸው ናቸው ብለዋል። እንደ አባ ጉና ፖሊስ ኃላፊ በበኩላቸው በአካል አልተገኘንም ምንም መረጃ እንደማይሰጡን ገልጸዋል። ዘገባው የጽዮን ግርማ ነው። ዝርዝሩ ቀጥሎ ይቀርባል።
ዘነበ ጫቅሌ ዮሐንስ 32 ዓመቱ ነው። የ8 ወር ሴት ልጅና የ8 ዓመት ወንድ ልጅ አለው። ተወልዶ ያደገው ጸገዴ ወረዳ እንደ ማርያም በተባለች ቀበሌ ነው። አርሶ አደርና የከብት ነጋዴ በመሆኑ ዳንሻ ከተማና ጎንደር እየተመላለሰ የከብት ንግድም ይሰራል። ይህንን የነገሩን ባለቤቱ ወይዘሮ ሰላም ቻሌና ወላጆቹ ናቸው። ቤተሰቦቹ ዘነበ ጫቅሌ ሰርቶ ቤተሰቡን ከማስተዳደር ውጪ ምንም አይነት የፖለቲካ እንቅስቃሴ ውስጥ አልነበረም ይላሉ። ባለቤቱ ወይዘሮ ሰላም ሟች ባለቤቷ መጋቢት 23 2009 ዓ.ም ዳንሻ ከተማ ከገበያ መካከል ትፈልጋለ ተብሎ መያዙን እንደተነገራት ትናገራለች።
ከከብት ገበያ ነው ያዙ። ማንም አልነበረም በጊዜው። እኔም እዚህ ጎንደር ነው የምኖርም በጊዜው አልነበረም። ተከትለው ሲጠይቁት አይ ክሱ ሽሬ ነው ተብሎ ነው ሽሬ ብለው ነው የወሰዱት። ቅዳሜ ሁለት ሳምንት ሞልቶት ሰኞ ሞተ። እኔ ሂጄ አላገኘሁትም። እኔ ሩቅ ስለሆንኩ ቤተሰቡ ግን ይዞ አግኝቶታል። ጓደኛው ደግሞ ሂጄለት ነበር ጠበቃ ልቅጠርልና ብዬ ኧረ ምን ወንጀል ሰርቼ ነው ጠበቃ የሚቀጠርልኝ? እኔ ምስክር አቀርባለሁ ነው ምስክር አቅር ለሐሙስ ሊያቀርብ ሰኞ ሙቶ ተብሎ ተነገረን። ለኛ
ባለቤቷ የተከሰሰው ከሁለት ዓመታት በፊት በህገ ወጥ የመሳሪያ ሽያጭ ውስጥ እጅህ አለበት በሚል እንደሆነ እንደተነገረው መስማቷን የምትናገረው ባለቤቱ ጎንደር ከተማ ውስጥ ልጆቿን ጥላ መንቀሳቀስ ስላልቻለች ታሰረም ሞተም የሚለውን የሰማችው በስልክ እንደሆነ ገልጻ፣ በመጨረሻ ቁርጥ ቀን ሲመጣብኝ የትውልድ ቦታው ሄጄ ባለቤቴን ቀበርኩ ትላለች። የሟች ወንድም ሆናቸውን የሚናገሩት አቶ አረጋ ወንድማቸው ሲታሰርም ሆነ ሲሞት በአካባቢው እንዳልነበሩ ገልጸው አጣርቼ ያገኘሁት ያሉት መረጃ ይናገራሉ።
ስድስት ፖሊስ መጣና ያዙት አሉ። እንደያዙት እዚያ ምን ነው ብሎ ጓደኛው ነበር አብሮ በሬ ምናምን የሚነግደው አብሮ ነበር። ተሯሩጦ ሲሄድ ጭራሽ አላቆመውትም። ጭራሽ አብሮ ነው ትግራይ የወሰዱት።
የት ትግራይ?
ሽሬ ደባ ጉና ነው የሚባለው የታሰረበት። እዚያ ደህና እያለ እሁድ የፋሲካ ዕለት ጤናማ ነበር አሉ። እዚያ እስከ 5 ሰዓት የሄደ ደና ነበር። ከዚያ አማመውን ሞታል። እዚያኛ በርቀት ስለሆነ ምን እንዳደረጉት አናውቅም።
የሟች ቅርብ ዘመድ እንደሆኑ የሚናገሩት ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪ ዘነበ ለህይወቱ ማለፍ ምክንያት እንደሆነ የተነገራቸውን ደግሞ እንዲያስረዳሉ።
ማታ የሰከረ ሰው ገውቶ ነበረ። እሱ እየተፋ ሲገባ አይቶ ሽቅ ብሎ ተፍቶ ሞተናል። ሌላ መልስ የሰጡት ነገር የለም።
ባለቤቱ ወይዘሮ ሰላምም አሟሟቱን በተመለከተ የሰሙትን ይናገራሉ።
የፋሲካ በበለገው አይ በዓል ብሎ ዋለ ድሮ ጓደኛው ሄደ ወደ ታሰረበት ቦታ። የፋሲካ በበለገዛ ምግብ ነገር ወስዶ ሲጠራ ሞቷል ተብሎ ተነገረው። ተብሎ ሲነገረው እዛው ለቤተሰብ ደውሎ ነው ሄዶ አስከሬን ወደ አገሩ አዝልቀው ልንቀብር ይቻል።
ምክንያቱ ምንድነው የሞተበት ተባላችሁ?
ምክንያቱም ራናን አስመሰናል ያሉ ውጤት ገና ነው ተብሎ ምክንያቱ የሆነ ሰው አስታወቀው ከጣቢያው ማለት ሸተተኝ ብሎ አፍንጫውን ይዞ በዛው ሞተ ነው ያሉት። እንግዲህ እኔ በወሬ ነው ዝሮ ዝሮ በእኔ ፖሊሶች አጥጋ አልነበርኩም። ለቀብር ነው እንጂ የቀበርኩኝ ሂደው ጓደኞች
ቤተሰቦቹ ሟች ከዳንሻ ከተማ ታስሮ የተወሰደ ወደ ሽሬ ነው የሚል መረጃን ስለሰጡን ወደ ሽሬ ፖሊስ ጣቢያ ኢንስፔክተር ጉሽ ጋር ደውለን ጉዳዩን ጠይቀን ነበር።
ሽሬ ዝባል እሺ ኮምዝበል የለን ወይ ይቅርታ ጎር ላይ ዝኾነ ሰብ እንደርሃልዩ ላይ ዝኸውስ ደድለይሞ
ሽሬ ውስጥ እንዲህ የሚባል ሰው የለም። ይቅርታ አርግልኝ እዚህ አካባቢ አንድ ሰው ካለሽ ላኪውና እንነጋገር እንደሆነ እንጂ እንዲህ የሚባል የሞተም የታመመም ሰው የለንም።
ጠገዴ ወረዳ እንደ ማርያም በተባለ አካባቢ ገጠር ወደሚኖሩ ወላጅ እናቱ ደወልኩ። እታለም እንደሚባሉ ገልጸው ልጃቸው ሽሬ እንደ አባጉና የተባለ ቦታ ተወስዶ መታሰሩን ሰምተው ከዛሬ ነገ ይፈታል ብለው ሲጠብቁ መሞቱን እንደሰሙ ይናገራሉ።
እና ምን እኮወቅኩ ገበሩ ይሰርቷል ልጅሽ ይሰርቶ ቢባል ብደርስበትስ መቻ ያለሰይ ነበር።
የሟች የቅርብ ዘመድ እንደሆኑ ገልጸው ስማቸውን እንዳንጠቅስ የጠየቁን ግለሰብ በበኩላቸው ሟች ዘነበ የሰራው ወንጀል የለም ይላሉ።
የሚሳተፍበት የፖለቲካ ነክ ምንም የሚያስነካው አልነበረም። በወልቃይት ጠገዴ የተነሳ ግጭት አማራ ነኝ በማለት ብቻ ካልሆነ በስተቀር የሚጠረጠረው በሌላ ነገር የለም።
ቤተሰቦቹ ሟች ታሞ ያውቅም ጤነኛ ነው፣ ለዚህ ነው አሟሟቱን የምንጠራጠረው ይላሉ። እናቱ አስክሬኑ እንደተመረመረ ጠይቀው ነገር ግን የምርመራውን ውጤት ለማወቅ ደጋግመው ሰው ቢልኩም የተነገራቸው ውጤት እንደሌለ ይናገራሉ። ቤተሰቦቹ ሟች የተወሰደው ሽሬ እንዳባቡግና እያሉ ደጋግመው ይናገራሉ። የሽሬ ፖሊስ እነርሱ ጋር እንደዛ የሚባል እስረኛ እንደሌለ ሲገልጽ እንዳባቡግና ፖሊስ ኃላፊ ጋር ደውለን ነበር።
አይ ከቢሮ ፍቃድ ውጭ እንትን ስለማይቻል ነው።
ገብቶኛል። አዎ፣ አንደኛ የቢሮ ስልክ የለንም። እንደው ፈልገን ያገኘነው የእጆትን ስልክ ነው። ሁለተኛ ነገር ደግሞ ልናጣራም የፈለግነው ጉዳይ እንደው ሳምንት ያህል የያዝነው የእናንተ ምላሽ ሳናገኝ አየር ላይ አናውልም ብለን የያዝነው ጉዳይ ስለሆነ ትብብራችሁን ለመጠየቅ ነው። የምንገኘው ዋሽንግተን ዲሲ ነው። በዚህ ላይ ደግሞ ያላችሁበት ቦታ በጣም ሩቅ ነው። ቢተባበሩን።
በመጨረሻም ሟች ተቀብሮበታል ወደ ተባለው ጸገዴ ወረዳ አስተዳዳሪ አቶ ግዴ አዘነው ጋር ደውዬ ነበር።
በምዕራባዊ ዞን ትግራይ የጸገዴ ወረዳ አስተዳደር ነኝ። በዚህ ወረዳ ውስጥ ደግሞ ባሉ ሁለት ፖሊስ ጣቢያዎች ዳንሻና ከተማ ንጉስ ነው። በዳንሻ ፖሊስ ጣቢያና ይሁን በከተማ ንጉስ ፖሊስ ጣቢያ በእነዚህ ቦታዎች አስሮ የሞተ ሰው እስካሁን የለም። ምክንያቱም የእኛ ፖሊስ ጣቢያ እስረኞች ምቹ በሚሆንበት ሁኔታ የተሰራ ነው። ዲሞክራሲያዊ የሆነ ሁኔታ ነው ያለው። ስለዚህ በዚህ ጉዳይ እንደኔ በእኛ ወረዳ ውስጥ ያሉ ሁለት ፖሊስ ጣቢያዎች ነው ያሉ። በዚህ ውስጥ ታስረው የሞተ ሰው የለም።
የኢትዮጵያ መንግስት ያቋቋመው የሰብአዊ መብት ኮሚሽን የኮሚኒኬሽን ጉዳዮች ኃላፊ አቶ ብርሃኑ አባዲ በእስር ቤቶች የሚፈጸሙ የመብት ረገጣ ውንጀላዎችን አስመልክቶ ከዚህ ቀደም የማጣራት ስራ እንዴት እንደሚሰሩ ከአሜሪካ ድምጽ ተጠይቀው ተከታዩን ብለው ነበር።
በሁለቱም መንገድ ነው የምንሄደው። ቅሬታ አዋጃችን ላይ የተቀመጠው አቤቱታ ሲቀርብለት ኮሚሽኑ ወይም ደግሞ በራሱ አነሳሽነት ምርመራ ያካሄዳል፣ ክትትል ያካሄዳል ነው የሚለው። ስለዚህ በሁለቱም መንገድ ነው። አቤቱታ ሲቀርብልንም ሄደን እናጣራለን። አስቀድመ ሳይቀርብልንም ራንደምሊ እንዲህ በድንገት ሄደንም ፍተሻ እናደርጋለን፣ እናያለን፣ እናነጋግራለን።
ያነጋገርናቸው ቤተሰቦችም ሟች በሕግ ጥበቃ ስር ነው ተብለው የፍርድ ጊዜውን ሲጠብቁ ቆይተው ሞቷል ተብሎ አስክሬኑ በፖሊስ ሲሰጣቸው እጅግ ማዘናቸውን ገልጸው የሞተበት ምክንያት ተጣርቶ እንዲነገራቸው ይጠይቃሉ። በቅርቡ ኢትዮጵያን የጎበኙ የአውሮፓ ሕብረት ከፍተኛ ባለስልጣናት በኢትዮጵያ መንግስት ላይ በእስር ላይ የሚፈጸሙ ጥቃቶችን በተመለከተ የሚቀርቡት ውንጀላዎች በገለልተኛ ወገን እንዲጣራ መጠየቃቸው ይታወሳል።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደ ሌላኛው ዘገባችን ነው የምናልፈው። ሶስት ኢትዮጵያውያን ሴት ልጆች በመላ ሀገሪቱ እየተዘዋወሩ ጎጅ ልማዳዊ ድርጊቶችን በአስማት በማስቆም ላይ ናቸው። በትምህርት ቤቶችም ሴት ልጆች እኩል ተሳትፎ እንዲኖራቸው ምታታዊ ስራቸውን ይሰራሉ። እንዴት ከመልታቸው በፊት ነገሩ አዲስ ያሻንጉሊት ፊልም ጭብጥ ነው። አኒሜሽን ማርታ ፋንደር ቮልፍ ከአዲስ አበባ የዘገበችውን ሄኖክ ሰማዝጋ ያቀርባል።
የጥበብ ልጆች እነተም ጥበበኛ መለኛ ሴቶች ዶክተር ይጥጋቡ የዚህ ምናባዊ ፊልም ፈጣሪ ናት። የፊልሙ ሶስት ልጆች ደግሞ ከሌላው ሰው የተለየ ምታታዊ ጥበብ አላቸው።
For me it was very important that to have girls who look like
እንደኔና እንደ ሴት ልጅ መስል ገጸ ባህሪያት በፊልም መታየታቸው ትልቁ ነገር ነው ብዬ አስባለሁ። በተለይ ለበጎ ነገሮች ለውጥ የተነሱ ሴት ልጆችን ማሳየት ነው አላማችን።
በማህበረሰቡ ውስጥ በግልጽ ውይይት እንዲደረግባቸው የማይፈቀዱ የተከለከሉ ገመናዎችን ያወጣ ስራ ነው የጥበብ ልጆች። እነዚህ ሶስት ሴት ልጆች ስለ ወር አበባ በግልጽ ውይይት ያደርጋሉ። በመጀመሪያው የፊልሙ ክፍል እንዲያውም ሶስቱ ልጃገረዶች ስራቸው የሚሆነው አንዲት ያለ እድሜዋ ለትዳር የነበረችን ህፃን ከግዳጅ ጋብቻ ማዳን ይሆናል።
Most of the issues we're raising are not well discussed in the community or in a school or where it needs to be.
በፊልሙ የምናነሳቸው ጭብጦች በቤት ውስጥና በትምህርት ቤቶች በቂ ውይይት የማይደረግባቸው የማህበረሰብ ጉዳዮችን ነው። ገመና ተብለው የተፈረጁ ጉዳዮችን በአዝናኝና መረጃ በሚያስጨብጡ ታሪኮች ነው የምናቀርበው። ይህ ትልቅ ማበረታቻ ሆኖልኛል። በተለያዩ ጉዳዮች ላይ ማህበረሰቡ የሚያደርጋቸውን ውይይቶች ለማሻሻል ይረዳል ብዬ አስባለሁ።
ፊልሙ የሚዘጋጀው በአዲስ አበባ ሲሆን ጻፊዎቹ፣ ተዋናዮቹና የአኒሜሽን ቴክኖሎጂውንም የሚሰሩት ጥበበኞች ኢትዮጵያውያን ናቸው። ለሴት ልጆች ብርታት የሚሰጡ መልእክቶችን በአዝናኝ መልኩ ማቅረብ ፈታኝ ስራ መሆኑን እንደ ማህሌት ኃይለ ኢየሱስ ያሉ ጻፊዎች አንድ የታሪኩ ክፍልን ለመدرس ጊዜ ወስደውና አስበውበት እንዲሰሩ ያደርጋቸዋል።
So what we do is we try to include everybody like the relevant stakeholders, government bureaus, the specific
ታሪኩ ከሁሉም ሰው ጋር ቁርኝት እንዲኖረው እንጥራለን። የመንግስት አካላትን ጨምሮ ሌሎች ቡድኖችንም ሁሉ እናካትታለን። የታሪኩ ቅንጭብ አካል መጀመሪያ ከተጻፈ በኋላ ታሪኩን ወደምንሰራበት ስፍራ እንሄድና መስራት አለ መስራቱን እንሞክራለን።
የጥበብ ልጆች ፊልም በመጽሐፍም በስዕል ታጅቦ ለህፃናት ይቀርባል። ማዛ ታከለ ልጆቿ ከመተኛታቸው በፊት እነዚህን ታሪኮች ታነብላቸዋለች።
ለምድረም ትወዱት ብየኔ ጠይቀዋቸው ጊዜ
When I ask my children why they love the cartoon, they say it's because now they have a cartoon that is Ethiopian.
ልጆቼን የካርቱን ፊልሙን ለምንድን ነው የምትወዱት ብዬ ስጠይቃቸው አሁን የሚያዩአቸው የካርቱን ፊልሞች ኢትዮጵያዊ ስለሆኑ በራሳቸው ቋንቋ ስለሚናገሩ መሆኑን ይነግሩኛል።
የፊልሙ ዋና አዘጋጅ ብሩክታዊት አላማዋ የገንዘብ አቅሟን አጠናክራ የቴሌቪዥን ዝግጅት እንዲሆን መስራት ነው። የመጀመሪያውን የቴሌቪዥን ስርጭትም በመላው ኢትዮጵያና በሌሎች አፍሪካ ሀገሮች የማስተራጨት አላማ አላት። ሴት ልጆች በእያሉበት የሚገጥሟቸውን ፈተናዎች የሚያነሷቸውን ጥያቄዎች ሁሉ በውይይት የሚፈቱበት አንድ መፍጠር ነው የጥበብ ልጆች አላማ።
እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። ሄመክ
አዎ፣ ፌስቡክ ላይ አስተያየቶቻችሁ ሁሉ ጊዜም አይለን #gabinavioen በትዊተርም እንደዚሁ እየተጠቀማችሁ በፌስቡክ @ቪኦኤ አማርኛ ላይ አስተያየቶቻችሁን አድርሱን።
እናስተናግዳችሁ አመሽከናል። እኔ መስታወት አራጋውና
ሄኖክ ሰማግዘረን ዝግጅታችንን በቴክኒክ ያቀናባበረውና እነዚህን ግሩም ዜማዎች የመረጠው የጋቢና ዲጄ ፋትሱ ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ተነጋግሰን እንገናኛለን።